ጤና ስጥልኝ እንደምን አመሻችኋል የሁድ ምሽትን 22/2013 ዓ.ም መሰናዷችንን ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ለምሽቱ እንደተለመደ ሁሉ በሳምንት ውስጥ ከተሰሙ ጥንቅሮቻችን መካከል ተደግሞ ቢሰሙ ያነቃቃሉ ያልናቸውን ይዘን መጥተናል። አስተናጋጃችሁ ኤደን ገረመው ነኝ። ኤልያስ አስማረም አብሮኛል። ከሁሉ በማስቀደም አብራችሁ እንድታመሹ እንጋብዛለን። አሁን ወደ ያዝንላችሁ ጥንቅሮች እንሻገር። በዚህ ሳምንት አጋማሽ ላይ እንግዳችን ያደረግናት ማህበራዊ ድረገጽን ለበጎ ነገር እየተጠቀመች ያለች ወጣት እናት ናት። ወጣቷ የእናቶች ወግና የልጆች አስተዳደግ የተሰኘ የፌስቡክ ገጽ መስራች ናት። ይሄ ገጽ ከተመሰረተ 1 አመት ሞላው። በአንድ አመት ጊዜ ውስጥም ከ160,000 በላይ አባላት ሲኖሩት በቀን ከ100 በላይ ሐሳቦችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የህይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና አመጋገብና አስተዳደግ፣ ስለ ትዳር ባልትና እርግዝና፣ ስለ ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ኗሪነቷን በዚህ በአሜሪካ ሀገር ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበላት ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶች የታከሉበት ገጽ መስርታለች። ከቲና ተረፈ ጋር ያደረግኩት ቆይታ ወይዘሮ ቲና የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል።
እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ አመት በፊት የእናቶች ወግ ስለ ልጆች አስተዳደግ እና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከአመት በፊት ነው። በአመት ውስጥ 158,000 አባላትን ይዟል። እስካሁን ድረስ የእናቶች ወግ ስለ ልጆች አስተዳደግ እና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው። ግን ገጹ እየሰፋ ሲሄድ አባላቶቻችን እየጨመሩ ሲሄዱ አባቶች እኛም የቤተሰባችን ጉዳይ ይመለከተናል፣ እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል፣ እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብና የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። መልካም ቤተሰብ የመልካም ማህበረሰብ መሰረት ነው። መልካም ማህበረሰብ ደግሞ መልካም ዜጋ ይሆናል። ስለዚህ ለዚህ ሁሉም ውጤቱ መልካም ቤተሰብ ነው ብለን እናምናለን።
እንግዲህ አንቺ እናቶች በዚህ ዙሪያ በተለያዩ ሀሳቦች ዙሪያ መወያየት ያስፈልጋቸዋል ያስባለሽ ነገር ምን ነበረ?
ይህንን ገጽ ስንከፍት መልካም ቤተሰብና ልጆች አስተዳደግም ሆነ የእናቶች ወግን ስንከፍት ወደ ልባችን የመጣው ልካም እንዳለው የተለያዩ የምናያቸው ማህበረሰብ ላይ ያሉ ክፍተቶች ናቸው። የምንጫወትበት ሰዓት ላይ ከጓደኞቻችን ወይንም ከቤተሰብ መሀል ወይንም ወደ ሆስፒታልን በምንሄድ ሰዓት ወይንም በስራ ቦታ ላይ የምናያቸው በጣም ብዙ እውቀትን የሚያስፈልጉ እኔ እዚህ ጋር ብሰራ፣ እኔ እዚህ ጋር ያለኝን ክፍተት ብሞላ፣ እኔስ እዚህ ጋር ምን አስተዋጽኦ አደርጋለሁ ለማህበረሰቤ? ይሄ ነው ከሚታየው። እኔም የልጆች እናት ነኝና ምን ያክል ልጆች ላይ ክፍተት ሊኖር እንደሚችል በተለይ አዲስ ሲሆኑ ዙሪያ ላይ ቤተሰብ ሳይኖር ሲቀር ምን ያክል መደናገር እንደሚፈጠር፣ ምን ያክል የአእምሮ ጫን እንደሚኖር፣ ምን ያክል ብዙ ነገሮች ሊያስቸግሩ እንደሚችሉ ይህንን ያው ከምናየውም ከራሳችንም የምንገምታቸው ነገሮች ነበሩና ይህንን ፔጅ በመክፈት ደግሞ አስተዋጽኦ ለማድረግ ነው።
እንግዲህ እንዳልሽው ነው፣ እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሹ ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱ ጋ ነው ክፍተት ያያችሁት የበለጠውን?
ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል ይህ አይነሳም የሚባል ነገር የለም። ሁሉንም ነገር በነጻነት ያለ ገደብ እንደፈለገ ሀሳብ ይፈሳል። ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት፣ ከፖለቲካ፣ ከዘረኝነት ሐሳብ ፍጹም ነጻ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችንና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን። ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው? እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ፣ ስለ እርግዝና፣ ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሯዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች፣ ልጁን ብቻዋን የምታሳድግ ሲንግል እናት፣ ይሄ ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመር እና አዘገጃጀት፣ አካላዊ እድገት፣ ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሳው ስለ ትዳር። በአሁን ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያቱም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩም እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አቅም አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው።
እሺ፣ እንግዲህ ገጹን ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለሁ እና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት
በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ፣ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህነዛ አታውሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱን ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ጾታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴትና መቼ? የወለደች ሴት እሷ መቼ ማድረግ ትችላለች? የሴት ልጅ ፍላጎት ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን፣ በወንዶች የሚደርስ አካላዊ አእምሯዊ ጥቃቶች በገጻችን ላይ በአሉታዊና በአዎንታዊ መንገድ ከፍተኛ ፍጭትና ግጭትን ያስነሳሉ። እነዚህ ርዕሶች አይነሱም ሲባሉ ማይነሱት ለማንም ነው። ለሕክምና ባለሙያም፣ ለትዳር አጋርም፣ ለጓደኛም፣ ለዘመድም፣ ለማንም አይነሱም። የዛች ሴት የግል ሚስጥሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው፣ መነገር አለባቸው ብለን ነው የምናምነው።
አድማጮቻችን በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶን ነው። ከወይዘሮ ቲና ተረፈ ጋር የጀመርነው ውይይት አላለቀም። ነገር ግን እዚህ ጋር በሙዚቃ አረፍን ብልና እንመለሳለን።
Yeah.
በማዳመጥ ላይ የምትገኙት ጋቢና ቬይ ነው። ምርጫችሁ ስላደረጋችሁን የእሁድ ምሽታችሁን አብራችሁን ለመቆየት ስለወሰናችሁ እናመሰግናለን። ከሙዚቃው በፊት በዚህ ሳምንት ውስጥ እንግዳችን ከነበረች የእናቶች ወግና የልጆች አስተዳደግ እንዲሁም መልካም ቤተሰብና የልጆች አስተዳደግ የተሰኙ የፌስቡክ ገጾችን በመመስረት ከ162,000 በላይ ተከታዮች ያሉትን ገጾች እየመራች ካለች ወጣት ጋር ውይይት ጀምረን ነበር። የገጹ መስራች ቲና ተረፈ በገጹ ላይ የሚነሱ የተለያዩ ትዳርንና ግንኙነትን የሚመለከቱ ሀሳቦች ላይ መነሳት የለባቸውም የሚሉ ክርክሮች እንደሚመጡ፣ ነገር ግን የገጹ አስተዳዳሪዎች ችግሮች ሁሉ መፍትሄ ማግኘት ስላለባቸው በነጻነት ውይይት እንዲኖር እንደሚያበረታቱ አጫውታን ነበር። ከዚህ በመቀጠል በገጹ ላይ አንዳንድ ሀሳቦች እንዳይነሱ ነውር ናቸው በማለት የሚከራከሩ ሰዎችን ለማስተማርና ለማስረዳት ምን ታደርጋላችሁ ብዬ ያቀረብኩላት ጥያቄ ምላሽ ከምትሰጥበት ውይይታችን ይቀጥላል።
እውነት ነው፣ በዚህ ነገር ላይ ብዙ ነገር እያደረግን ነው። ከምናደርጋቸው የተወሰኑ ነገሮች አንደኛው ምንድን ነው? እኛ ራሳችን ወጥተን ለማህበረሰቡ ትምህርት እየሰጠን ትምህርቶችን በማስተማር ርዕሶችን በማንሳት በማወያየት ማህበረሰቡ ወደ እኛ እንዲመጣ፣ በተለይ ሴቶች ናቸው እንደዚህ ነገር ላይ ብዙም የማይሳተፉት ምክንያቱም ባህላችን አይባልም ስለሚል ማለት ነው። ስለዚህ እኛ ራሳችን በማወያየት በምንጀምር ሰዓት እናቶች ይህ ነገር የኔ ችግር ነው ማለት ይጀምራሉ። አንደኛው ያንን እያደረግን ነው። ሁለተኛው ግን ልክ እኛ ያንን ማወያየት ስንጀምር በውስጥ መስመር ሊያነጋገሩን ብዙ እናቶች ይመጣሉ። ስለዚህ በዛ ሰዓት ላይ አይዞሽ፣ በርቺ፣ ይህ ችግር የአንቺ ብቻ አይደለም፣ አንቺ እንድ ብቻሽን ስለያዝሽ ነው እንጂ አንቺ ብቻ አይደለም። አንቺ ግን ብትወጪ ለሌላው መንገድ ትከፍቻለሽ፣ እኛም አብረንሽ ነን፣ ምንም ነገር ቢመጣ እንከላከልልሻለን። ስለዚህ በርች እያለን ወደፊት እንድትወጣ እናረጋለን። አንዳንድ ሴቶች በእርግጥ እንዲታወቁ የማይፈልጉ ሴቶች አሉ፣ አሁንም እንዳልነው ከባህል አንጻር። ምክንያቱም ይህንን ነገር እንኳን ጓደኛ ማህበረሰብ ቀርቶ የትዳር አጋር እንኳን ማያውቅበት ነገር አለ። አብዛኛው የትዳር አጋሯ እንኳን አያውቅም። ስለዚህ ወደፊት መውጣት አትፈልግም። በዛ ሰዓት ላይ የምናረገው ነገር ምንድን ነው? ስማቸው ሳይታይ ጥያቄያቸውን ማቅረብ እንዲችሉ መንገድ አመቻችተናል። ወይንም ደግሞ ጥያቄያቸውን በእኛ መሰረት ወደ እኔም ጋር ሲመጡ እኔ ጥያቄያቸውን ወስጄ ለግሩፑ ጥያቄውን አቀርባለሁ፣ መልሱን በዛ መሰረት ይከታተላሉ። ያንን ግን በማየታቸው ሌሎቹም እናቶች አሀ ልክ ይሄ ነገር የኔ ብቻ ችግር አይደለም፣ ስለዚህ ነገ እኔ ብጠይቅም መልስ አገኛለሁ በማለት ጥያቄዎችን እያቀረቡ፣ ሌላው መልካም ቤተሰብና ልጆች አስተዳደግ ላይ ቅድም እንደተባባል ነው አባቶች እየገቡ ነው፣ ማህበረሰብ እየገባ ነው። እንደዚህን ነገሮችን እየወሰድን ለግሩፑ ጥያቄ ስናቀርብ ስናወያይ ቤተሰብ መረዳዳት ይጀምራል። ባልና ሚስት እየተረዳዱ ይሄዳሉ። ለማበረታታት ይህንን እያደረግን ነው።
እነዚህን አይነት ሀሳቦችን አንስቶ መወያየቱ ያለው ፋይዳ ቤተሰብን በመገንባት ሂደት ውስጥ በተለይ ደግሞ በሴቶች ህይወት ላይ የሚያመጣው ለውጥ ምንድን ነው ትያለሽ?
እነዚህን ነገሮች መነጋገር የሚሰጠው ፋይዳ እና ጠቀሜታ በጣም ትልቅ ነው። እንዲህ አንዳንዴ በቃላት እንዲህ ሶስት ፋይዳ የምትለው ሶስት ቃል እንደሆነችው በሶስት ቃል ብቻ አይደለም የሚገለጸው፣ እጅግ በጣም ትልቅ ፋይዳ ነው ያለው። ይህን ባለመናገራቸው ሴቶች በውስጣቸው ላይ ከፍተኛ የስነ ልቦና ጫና ይደርሳል። ሲቀጥል ደግሞ ትዳርንና ቤተሰብን ይበትናል። አብዛኞቹ ችግሮች ቀላል ነው መፍትያቸው፣ ግን ባለመነገራቸው ብቻ ጭንቅላታቸው ውስጥ ብቻ በመያዝ ሊፈታ የሚችል ችግር ሳይፈታ ሁል ጊዜ ከእነሱ ጋር ይዘውት ይኖራሉ። ስለዚህ እንደዚያን ነገሮች መወያየት አለባቸው፣ መድረክ ላይ መምጣት አለበት። ይሄ ነገር በመነሳቱ ብቻ ብዙ እናቶች ከብዙ ጭንቀቶች ተቃልሉላቸዋል። ብሎም አልፎ ተርፎ ብዙ ሐኪም ቤት መሄድ የሚገባቸው እናቶች ግን ለሐኪም መናገር ፈርተውና አፍረው እቤት የተቀመጡ እናቶችን ወደ ሐኪም ቤት እየሄዱ መታከም ጀምረዋል። ወደ ሐኪም ቤትም እየላክን ነው እና ትልቅ ፋይዳ ነው ያለው።
አንቺ ነሽ የጀመርሽው? አሁን ምን ያህል ትሆናላችሁ ቡድናችሁ?
እውነት ነው ውጤቱ ሲታይ ደስ ይላል፣ ሲሰራ ግን በጣም ይከብዳል። ሁልጊዜ ለስራው ለዚህ ስራ ሞራል የሚሆነኝ የመጨረሻው ውጤት ነው። ሲሰራ ከልጆች ጋር ከውጭ ስራ ጋር በተለይ ከውጭ ሀገር ኑሮ ጋር ቀላል አይደለም፣ እጅግ በጣም ከባድ ነው። በአሁን ሰዓት አብረውኝ እያገዙኝ ያሉ ልጆች ወደ 6 ልጆች አሉ። ከኔ ጋር የሚሰሩት ልጆች ቮለንተር ነው። ሁላችንም እየሰራ ነው ያለ ነው። የያዝነው ሰው በርግጥ ብዙ ነው፣ ግን ሁሉም ቮለንተር ነው እያደረገ ያለው።
እንግዲህ ይሄ ገጽ ወደፊት ምን ይሆናል? አላማችሁ ምንድን ነው?
ይሄ ገጽ ያው በፍጥነት እጅግ በጣም በፍጥነት እያደገ ያለ ገጽ ነው። ያው በአመት ውስጥ እንግዲህ 162,000 ሰው አለን። ይህ ማለት በቀጣዩ የተወሰኑ ወራት ላይ እጅግ በጣም ብዙ ሰው ይኖረዋል ማለት ነው። እናቶች ወግ ላይ በቀን 150 ፖስት እንቀበላለን። መልካም ቤተሰብም ላይ እንደዚሁ ብዙ ፖስቶች እንቀበላለን። ምክንያቱም ሁሉም የሚሰጠው ነገር ጥሩ ነገር ነው። የእውነትም መልካም ቤተሰብን ለማቃናት ነው እየተሰራ ያለው። ትዳሬ ተቃና፣ ትዳሬን በእውቀት እየመራውኝ ነው የሚሉን እጅግ በጣም ብዙ ቤተሰቦች ናቸው። ስለዚህ እነሱ ቤተሰቡን በመጋበዝ ጓደኞቻቸውን በመጋበዝ ወደ እኛ ጋር በመቀላቀል እጅግ በጣም እየሰፋ ነው የሚሄደው። ስለዚህ አሁን ሁለተኛው ቀጣዩ ፕላናችን በቅርብ ጊዜ ዩቲዩብ ይኖረናል። በዩቲዩብ እንጀምራለን። ሌላው ደግሞ ምናልባት ኢንተርኔት የሌለበት ክፍለ ሀገር ላይ ያሉ እንዲሁም የመብራት እጅግ ችግር ያለበት ቦታ አካባቢ አለ። የእኛ ገጽ ለሁሉም ማህበረሰብ ተደራሽ እንዲሆን እንፈልጋለን። ስለዚህ የሬዲዮ ፕሮግራም እንጀምራለን የሚል እቅድ አለን። እንደ ቅድነት ይህም እቅድ አለን እና ወደፊት ለህዝቡ በአጠቃላይ ተደራሽ የሚሆን ትልቅ ፕላን አለን።
እስቲ ደግሞ ማለት እስካሁን ሴቶች ላይ ያተኩረን ነበረ ስናወራ የነበረው ለሴቶች ህይወት መለወጥ፣ ለሴቶች መሻሻል እና ማደግ የወንዶችም ተሳትፎ እና የወንዶችም ጥረት ያስፈልጋል ይባላል እና ወንዶች በገጹ ላይ ያላቸው ሚና እንዴት ትገልጭባለሽ?
እውነት ነው፣ ለሴቶች ህይወት መቃናት የወንዶች ሚና በጣም ከፍተኛ ነው። ይህንንም በማመናችን አንዱ የአድሚናችንን አባል ወንድ ነው ያደረግነው። ይህንን ሚና ተቀብለነዋል። ምክንያቱም ወንድና ሴት ሁለቱም በጋራ ልጆች የሚያፈሩት በጋራ ነው። መልካም ቤተሰብን የሚመሰረቱት በጋራ ነው። የተናጠል ነገር መሆን አይችልም። ለወንዱ መጠንከር ሴቷ ታስፈልጋለች፣ ለሴቷ መጠንከር ደግሞ ወንዱ ያስፈልጋል። አሁን እኛ ፔጅ ላይ ከተቀላቀሉ በኋላ በጣም አስተሳሰባቸው እንደተቀየረ የሚነግሩን እጅግ በጣም ብዙ ወንዶች አሉ። ከእነሱ አልፎ እናቶቻቸውን በጣም የሚያመሰግኑ በጣም ትልቅ አስተዋጽኦ ያላቸው ወንዶች አሉ መሀላችን ላይ።
በጣም ነው የማመሰግነው። ጥያቄዎችን ጨርሻለሁ። መጨመር የምትፈልጊው ሀሳብ ካለ?
አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻራስ ልታብድ ነው፣ ልክፍት አግኝቷት ነው፣ መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህን ፔጅ ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ቢደረግ አይደረግም እያልኩኝ ሳይሆን፣ ግን በትኩረት ደግሞ ብትደረግ ምናልባት ካውንስሊንግ ቢጀመር እናቶች ስልጠና ቢሰጣቸው ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለን አለሁ።
ለነበረን ቆይታ በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ።
እኔም በጣም አመሰግናለሁኝ።
አድማጮቻችን ከኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ ማስታወቂያ አለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን DVB-S2 ወይም QPSK ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ወደ ቀጣዩ ዘገባ ተሻገርን። ይህንኛው ዘገባ ደግሞ ወደ ኬንያ ይወስደናል። ከዓመት በፊት ተሰደው በኬንያ መኖር የጀመሩ የሾና ማህበረሰብ አባላት ለሆኑ 1600 ሰዎች ኬንያ ከሰሞኑ ዜግነት ሰጥታለች። ለበርካታ ዓመታት ሀገር አልባ በመሆን መብታቸውን ማስከበር ሳይችሉና የጥቅም ጥያቄ ማንሳት ሳይችሉ የኖሩት የሾና ማህበረሰብ አባላትም ባገኙት አዲስ ማንነት ደስታቸውን እየገለጹ ነው። ሌኒ ሩቫጋ ከናይሮቢ ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
ሼባ ሙንጋኒ በእጇ መታወቂያዋን ይዛ አረማመዷን ፈጠን እያረገች ደንበኛዋ በሞባይል የገንዘብ ማስተላለፊያ የላከላትን ገንዘብ ለማውጣት እየሄደች ነው። ላለፉት 20 ዓመታት ሙንጋኒ ቅርጫቶችን በመስራት ለመተዳደር ብትሞክርም የባንክም ሆነ ሌላ የገንዘብ አገልግሎት የማግኘት መብት አልነበራትም። ይህ ለሷና ለሌሎች የምትኖርበት ማህበረሰብ ሴቶች ትልቅ እንቅፋት ሆኖ ቆይቷል። ሙንጋኒ ሾና ናት። ማህበረሰቡ ከኬንያ መንግስት እውቅና ለማግኘት ለአስርት ዓመታት ሲጥር ቆይቷል። በቅርቡ ግን 1600 የሚሆኑ የማህበረሰቡ አባላት ዜግነት እንዲያገኙ ሆኖ የመታወቂያ ወረቀት ተሰጥቷቸዋል።
ዜግነት ከማግኘቴና ህጋዊ የመኖሪያ መታወቂያ ሳይሰጠኝ በፊት ህይወት በጣም አስቸጋሪ ነበር። የቅጥር እድል ኖሮ መታወቂያ ሳይኖረን ከሄድን እድሉን እናጣለን። የስልክ መስመራችን እንኳን በሌላ ሶስተኛ ሰው ስም ነው የሚመዘገበው። እነዚህ ሰዎች ደግሞ አንዳንዴ የተቆጠረውን ገንዘብ በትክክል አይነግሩንም፣ ያጭበረብሩናል።
ሾናዎች ከ50 ዓመታት በፊት ከዚምባብዌና ከዛምቢያ ተሰደው በወቅቱ የሀገሪቱ መስራች መሪ በነበሩት ጋባዥነት ወደ ኬንያ የተሰደዱ ናቸው። ኖሲዚን ዱቤ ከሾና ማህበረሰብ አባላት መካከል እድለኛ ሆና ትምህርት መማር የቻለች ናት። አሁን በናይሮቢ ዩኒቨርሲቲ ኢኮኖሚክስ አጠናለች። አክስቷን በቅርጫት ስራ ለማገዝ በምታጠፋው ጊዜ መሀልም ትምህርቷን ለማጥናት ትሞክራለች። አሁን ባገኘችው ህጋዊ የመሆን እድል እንዱቤ ከፍተኛ ደረጃ ላይ ለመድረስ እችላለሁ ስትል ተስፋ ታደርጋለች። ሆኖም አንዳንዶች እንደሚሉት ሾናዎች አሁንም በርካታ ችግሮች አሉባቸው። ሮበርት ዋዌሩ በኬንያ ለሰብአዊ መብቶች መከበርና ሀገራዊ ለውጦችና መሻሻሎች የሚሰራው የሰብአዊ መብት ጉባኤ ሰራተኛ ሲሆን የሾና ማህበረሰብ ለዘመናት ተረስቶ የኖረ በመሆኑ አሁንም ወደኋላ መቅረታቸው አይቀርም ሲል ያስረዳል።
Years for them to catch up with the rest of the country in terms of
በትምህርት ደረጃ ከሌላው የሀገሪቱ ክፍል ጋር ለመስተካከል አመታት ይወስድባቸዋል። ህጋዊ የመኖሪያ ፍቃድ ስለሌላቸው ወደ ትምህርት ቤት መሄድ አይችሉም ነበር። በማህበራዊና ኢኮኖሚያዊ ሁኔታቸውም የተገፉ ስለሆነ ወደ ኋላ ይቀራሉ። ወደ ዋናው የኢኮኖሚ ስርዓት ለመቀላቀል በጣም ረጅም ጊዜ ይፈጅባቸዋል።
በተባበሩት መንግስታት ድርጅት መረጃ መሰረት በአፍሪካ 715,000 ሀገር አልባ ሰዎች ይኖራሉ። ሾናዎች አሁን ባገኙት የዜግነት እድል የሀገሪቱ 45ኛው ማህበረሰብ መሆን ችለዋል። ይህ ማለት ለንዱቤ ትውልድ ለተሻለ ትምህርትና የተሻለ ድል በር የሚከፍት ነው። በሌኒ ሩቫንጋ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Your voice is soft like summer rain, and I cannot
አድማጮቻችን ከጋቢና ቬጋ ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚህ ላይ ፈጽመናል። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ከአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እንሰናበታችኋለን። በነገው ምሽት ለየት ባለ አቀራረብ በቴሌቪዥን ሬዲዮ እንመጣለን። ተጠብቁን ዘንድ እየጋበዝን ለዛሬ ግን እዚህ ላይ ፈጽመናል። ደህና ደሩ። Choice of men that I